ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ጤና ይስጥልን ክቡራትና ክቡራን አድማጮች፣ በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሰኞ ሰኔ 12 2009 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን፣ እንደምን አምሽታችኋል? አስተናጋጆቻችሁ ቆንጂት ታዬና
ጤና ይስጥልን፣ እኔም ሰሎሞን አባተ ነን።
ገዢው ኢህአዴግና 16 ተቃዋሚ ፓርቲዎች በአጀንዳዎች ላይ የሚያደርጉትን ውይይት ቀጥለዋል።
ህጉ እንዲሻሻል እታገላለሁ እንጂ ህጉን አልጥስም። ህጉን የጣስኩት ፖለቲከኛ አይደለሁም፣ የህሊና እስረኛም የፖለቲካ እስረኛም አይደለሁም፣ የህግ እስረኛ ነኝ።
የኢህአደግ ተደራዳሪ አቶ ሽፈራው ሽጉጤ ናቸው የሰማችኋቸው።
እንዴት ነው የሌለው? አጣና ቀምሰና የራሴ ፖለቲካ እስረኛ ነበር በ23 ዓመት ውስጥ። ድፍረት ነው። ከ1983 በኋላ ኢትዮጵያ ውስጥ የፖለቲከኛና የህሊና እስረኛ የለም ብሎ ማለት ዓለምን መካድ ነው።
የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ የሥራ አስፈጻሚ ኮሚቴ አባል አቶ የወንደሰን ተሾመ ናቸው የሰማችኋቸው። በአብይ ርዕስ ዘገባውን ይዘናል። ለአርዕስተ ዜናው ቆንጅት።
ለንደን ውስጥ ትናንት ሌሊት አንድ ትልቅ መኪና አንድ ትልቅ መስጊድ አጠገብ ያሉ እግረኞችን ገጭቶ 10 ሰዎችን አቆሰለ። ዛሬ ደግሞ ፓሪስ ውስጥ ዝነኛው ሻንዘሊዜ መደብሮች አካባቢ አንድ መኪና ተንደርድሮ የፖሊሶች ትልቅ መኪና ገጭቷል። ሌሎችም ዜናዎች አሉ።
አመሰግናለሁ ቆንጅት። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የውጭ ጉዳይ ሚኒስትራቸውን ወደ ኩዌት ላኩ። ስለ ውጭ ጉዳይ ሚኒስትሩ ጉዞ እስክንድር ፍሬው እዛው ኩዌት የሚገኙትን የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለምን በስልክ ማምሻውን አነጋግሮ ነበር።
በጣም አመሰግናለሁ ስለ ጊዜው አቶ መለስ ዓለም፣ የኢፌዴሪ የውጭ ጉዳይ ሚኒስቴር ቃል አቀባይ። ይህ ጉብኝት ምንድን ነው አላማው?
አቶ እስክንድር፣ እኔም በቅድሚያ የአሜሪካ ድምጽ ሬዲዮ እዚህ ኩዌት ድረስ ደውሎ ለዚህ ቃለ መጠይቅ ስለጋበዘኝ አመሰግናለሁ። እንግዲህ የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ የኩዌት ቆይታ ከባህረ ሰላጤው አሁን ካለ ሁኔታ ጋር በቀጥታ የሚያያዝ ነው። ክቡር የኢፌዴሪ ጠቅላይ ሚኒስትር አቶ ኃይለማርያም ደሳለኝ ለኩዌቱ አሚር ሼክ ሳባህ አልአህመድ አልጀበር አልሳባ መልእክት ልከዋል። ዶክተር ወርቅነህ ይህንን መልእክት ዛሬ አድርሰዋል። አጋጣሚውንም ተጠቅመው ከኩዌቱ ኤሚር ጋር ተነጋግረዋል። በኳታርና ሌሎች በባህረ ሰላጤው ሀገሮች መካከል ያለው ውዝግብ በዲፕሎማሲያዊ መንገድ እንዲፈታ ኢትዮጵያ የጸና ፍላጎት መሆኑን ገልጸዋል። ኢትዮጵያ የኩዌት ኤሚር ሁለቱም ወገኖች ለማደራደር በኤሚሩ የተጀመረውን ጥረት በደንብ እንደምንደግፍ ለስኬታማነቱም የበኩሏን አስተዋጽኦ የማድረግ ፍላጎት እንዳላት ዶክተር ወርቅነህ በዚህ ወቅት ገልጸዋል። በማንኛውም መንገድ እና አይነት የሚፈጸምን የሽብር ተግባር ኢትዮጵያ አጥብቃ እንደምትቃወም እንደምታወግዝ ለኩዌት ኤሚር ገልጸውላቸዋል። እንደሚታወቀው ኢትዮጵያ በተለያየ ወቅት የተፈጸሙ ሽብር ጥቃቶች ሰለባ ናት እና ይህንን መኮንን ይገባል የሚል አስተያየት ነው ያለው። ከዚህ በተጨማሪም የኩዌቱ ኤሚር በኢትዮጵያና በኩዌት መካከል ያለ ግንኙነት የረዥም ጊዜ ነው። በተለይም ኩዌት በ1980ዎቹ ውስጥ በኢራቅ በተወረረች ጊዜ የኢትዮጵያ ሕዝብና መንግስት ከጎኗ ቆመዋል ሲሉ ወደ ኋላ ሄደው አስታውሰዋል።
በተጨማሪም ዶክተር ወርቅነህ ገበየሁ ኢትዮጵያ በመርህ ላይ የተመሰረተ የሰላም ጥረቷን ትቀጥላለች ሲሉ ማብራራታቸውን አቶ መለስ ዓለም ለእስክንድር በገለጹለት በዚሁ ማብራሪያው ተናግረዋል። አቶ መለስ ዓለምን በድጋሚ እናመሰግናለን። ተጨማሪ ማብራሪያ የያዘ ዝርዝር ይዘን በሌላ ዝግጅት እንመለሳለን።
ለንደን ውስጥ ትናንት ሌሊት አንድ ትልቅ መኪና መስጊድ አጠገብ የነበሩ እግረኞችን ገጭቶ 10 ሰዎች ላይ ጉዳት ማድረሱን ፖሊሶች አስታወቁ። ባለስልጣኖች የአሸባሪነት ተግባር አድርገው ተመልክተውታል። ዘጋቢያችን ሪቻርድ ግሪን ያጠናቀረውን ዘገባ አዳነች ፍሳዬ ታቀርባለች።
አንድ ተመልካች ያየውን ገልጿል።
Whatever happened there was done in a very vindictive way. It wasn't an accident.
ከቂም በቀል የተነሳ የተደረገ ነው። ድንገተኛ አደጋ አይደለም። ሰውየው ሰክሮ ወይም መኪናው ከቁጥጥሩ ውጪ ሄዳበት አይደለም። እኔ እንደማየው እንዲህ አይነት ተግባር ለመፈጸም ወደ ተነጠፈው የእግር መንገድ መውጣት አለባቸው። ሆን ተብሎ ለቂም በቀል የተደረገ ነው። በዛን ወቅት ስለደረሰው ጉዳት በቃላት ለመግለጽ ያዳግተኛል።
ሰዎቹን የገጨው የ48 ዓመት ዕድሜ ሰው ነው። አደጋውን ባደረሰበት ቦታ ላይ መንገደኞቹ ይዘውት ከቆዩ በኋላ ፖሊሶች እንዳሰሩት ባለስልጣኖች ገልጸዋል። ረዳት የሜትሮፖሊታን ፖሊስ ኮሚሽነር ኔል ባሱ ነባር የብሔራዊ ጸረ አሸባሪነት አስተባባሪ ናቸው። ጥቃቱን ያደረሰው አንድ ሰው ብቻ ይመስላል ብለዋል።
ይህ ድርጊት ያረጋገጠልኝ ነገር ቢኖር የለንደን ነዋሪዎች ራሳቸውን ለመከላከል አብረው እንደሚሰሩ ነው። ይሁንና ለአሸባሪዎችና ለጽንፈኞች በማያመች መንገድ ነው የሚያደርጉት።
የብሪታንያ ጠቅላይ ሚኒስትር ተሬዛ ሜይ በኦፊሴላዊ መኖሪያ ቤታቸው ፊት ሆነው ባደረጉት ንግግር ጥቃቱን አውግዘው ጥላቻና እንዲህ አይነት ከይሲ ተግባር ምንጊዜም ቢሆን ስኬት አያገኙም ብለዋል።
This was an attack on Muslims near their place of worship. And like all terrorism,
ይህ መስጊዳቸው አጠገብ በነበሩ ሙስሊሞች ላይ የተፈጸመ ጥቃት ነው። እንደ ሁሉም አሸባሪነት አንድ አይነት መሰረታዊ ግብ አለው። ከፋፍሎን በዚህ ሀገር የምንጋራውን የአንድነት ተስስርና ዜግነታችንን የመስበር ፍላጎት ነው ያለው።
የቆሰሉት ሁሉ ሙስሊሞች መሆናቸውን ባስ ይገልጿል። ብሪታንያ በተለይም ለንደን ላይ ከቅርብ ጊዜያት ወዲህ በርካታ ጥቃቶች በመካሄዳቸው ስጋት ላይ ቆይተዋል።
በሌላ ዜና ዛሬ ፈረንሳይ ዋና ከተማ ፓሪስ ውስጥ ሻምዘሊዜ ጎዳና ላይ መደብሮች በሚገኙበት አካባቢ አንድ መኪና ተንደርድሮ የፖሊስ መኪና ገጭቷል። የፓሪስ ፖሊስ ቢሮ በትዊተር ባወጣው መግለጫ ሻምዘሊዜ ላይ የተፈጠረው ሁኔታ በቁጥጥር ስር መዋሉን ገልጿል። ከፖሊስም ሆነ በአካባቢው ከነበሩ ሰዎች የተጎዳ የለም ብሏል የፖሊሱ መግለጫ። ግጭቱ ሆን ተብሎ የተፈጸመ ነው ብለው እንደሚያምኑ ያስታወቁት የፈረንሳይ የአገር አስተዳደር ሚኒስትር ፒየር ኦንሪ ብራንዴ ጥቃቱን ያደረሰው ሰው ሳይሞት እንዳልቀረ ጠቁመዋል። ከፖሊስ መኪና ጋር የተጋጨው መኪና መፈንዳቱን የገለጡት ሚኒስትሩ ቦምብ ፈታሽ ኃይሎች ቦታው ላይ መሰማራታቸውን ጠቅሰዋል። የፈረንሳይ አቃቤ ሕግ ጸረ ሽብር ምርመራ መክፈታቸውም ተገልጿል። ለቤተ መንግስቱ ቅርበት ያለውንና ጥቃቱ የደረሰበትን አካባቢ ያጠሩት ፖሊሶች ሕዝቡ ወደዚያ ከመሄድ እንዲቆጠብ አሳስበዋል።
ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ከማሊ ዋና ከተማ ከባማኮ ወጣ ብሎ በሚገኝ የመዝናኛ ስፍራ ጥቃት ያደረሱት ቢያንስ 4 ታጣቂዎች በሀገሪቱ ጸጥታ ኃይሎች መገደላቸውን የደህንነት ሚኒስትሩ ሳሊፍ ትራኦሬ ዛሬ አስታወቁ። በምዕራባውያን በሚዘወተረው ካምፔማ ካካምባ በሚባለው መዝናኛ ትናንት እሁድ ታጣቂዎች በከፈቱት ጥቃት 2 ሰዎች መገደላቸው ይታወሳል። የጸጥታ ኃይሎች 13 ፈረንሳዮችን ጨምሮ ከ36 በላይ ሰዎችን ከአካባቢው አውጥተዋል። በስፍራው ከነበሩት መካከል በሀገሪቱ ከተሰማሩ የፈረንሳይ ወታደራዊ ተልእኮ፣ የተባበሩት መንግስታትና የአውሮፓ ህብረት ተልእኮች ጋር የስራ ግንኙነት ያላቸው ሰዎች እንደነበሩ ታውቋል። ባማኮ ውስጥ የፈረንሳይ ወታደሮች የሉም። ይሁን እንጂ በሰሜናዊ ማሊ ከእስላማዊ ጽንፈኞች ጋር የሚዋጉ ወደ 2000 የሚሆኑ የፈረንሳይ ወታደሮች አሉ። ጥቃቱን ተከትሎ ከማሊ መሪ ጋር የተነጋገሩት የፈረንሳዩ ፕሬዚደንት ኢማኑኤል ማክሮን ፈረንሳይ ሙሉ ድጋፍ ለማሊ እንደምታደርግ ቃል ገብተውላቸዋል። ባማኮ ውስጥ በሚገኙ የምዕራባውያን ሀገሮች ዲፕሎማሲያዊ ሚሽኖች እንዲሁም ሌሎችም በምዕራባውያን የሚዘወተሩ ቦታዎች ጥቃት ሊደርስ እንደሚችል የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ከአንድ ሳምንት በፊት ማስጠንቀቂያ አውጥቶ ነበር።
የሶማሊያን የመልሶ ግንባታና ህዝባዊ አገልግሎቶች ስራዎች ሚኒስትሩን የገደለው የመንግስት ወታደር በጦር ፍርድ ቤት በሞት ቅጣት ተፈረደበት። አህመድ አብዱላሂ አብዲ የሚባለው ሞት የተፈረደበት ወታደር የ29 ዓመት ሰው መሆኑ ተገልጿል። ባለፈው ሚያዝያ መጨረሻ የተገደሉት የ31 ዓመቱ ሚኒስትር አባዝ አብዱላሂ ሼክ ሲራጅ ከካቢኔው አባላት ከሁሉም ወጣቱ ነበሩ። ማኞች ለቪኦኤ እንደተናገሩት ሚኒስትሩ የተገደሉት የመንግስቱ ጠቅላይ ኦዲተር ይጓዙበት ከነበረ መኪና ውስጥ በተተኮሰ ጥይት ሲሆን፣ ዛሬ ሞት የተፈረደበት ወታደር ከጠቅላይ ኦዲተሩ ጠባቂዎች አንዱ ነበር።
የዩናይትድ ስቴትስ ተዋጊ ጀቶች የሶሪያን ወታደራዊ አውሮፕላን መጥተው መጣላቸውን ተከትሎ ከእንግዲህ ከኤፍራጥስ ወንዝ በስተምዕራብ ባለው የሶሪያ ግዛት የአየር ክልል የምናገኛቸውን የዩናይትድ ስቴትስ መራሹ ህብረት አውሮፕላኖች በሙሉ በኢላማነት ነው የምንመለከተው ስትል ሩሲያ አስታወቀች። የሩሲያ የጦር ኃይል ዛሬ ባወጣው መግለጫ ድንገተኛ ወታደራዊ ግጭት እንዳይፈጠር ለማስተንቀቂያ የተዘረጋውን መገናኛ መስመር እንዘጋለን ብሏል። የእስልምና መንግስት ብሎ ራሱን የሚጠራውን ቡድን በሚወጉት በዩናይትድ ስቴትስ የሚደገፉ ኃይሎች ላይ የቦምብ ጥቃት ያደረሰውን የሶሪያ አውሮፕላን ትናንት ነው የዩናይትድ ስቴትስ ተዋጊ ጀት መጥቶ የጣለው። የህብረቱ ኃይሎች እዝ በሶሪያ የአየር ክልል ድንገተኛ ግጭት እንዳይፈጠር ለመከላከል የተቋቋመውን የመገናኛ መስመር አልተጠቀሙም ሲል የሩሲያ የጦር ኃይል ውንጀላ አሰምቷል። የሶሪያ ኤስዩ 22 አውሮፕላን ታባኬህ በምትባለው ከተማ አቅራቢያ ባሉ የህብረቱ አጋር የሆኑ ተዋጊዎች ላይ የቦምብ ጥቃት ማካሄዱን ትናንት የዩናይትድ ስቴትስ የመከላከያ ሚኒስቴር አስታውቆ ነበር። ወዲያውኑ የዩናይትድ ስቴትስ ሱፐር ሆርኔት የሚባለው አጥቂ ጀት የሶሪያውን አውሮፕላን መትቶ ጥሎታል። በአብራሪውም ሆነ በሌሎች ላይ የደረሰ ጉዳት እንዳለ ግን የተገለጸ ነገር የለም። ቀደም ብሎ የሶሪያ ኃይሎች ጃዲን ከተማ ላይ ጥቃት ከፍተው የዩናይትድ ስቴትስ መራሹን ህብረት በርካታ ተዋጊዎች አቁስለው ከከተማዋ እንዲያፈገፍጉ አድርገዋል። ህብረቱ ውጊያው እንዳይባባስ የግጭት ማስወገጃ መስመር እንዲዘረጋ የሩሲያን ወታደራዊ ወገኖች ማነጋገሩን አስታውቋል። ትናንትና የተወሰደው እርምጃ የህብረቱን ኃይሎች የጋራ የራስ መጠበቂያና የውጊያ ደንቦች የተከተለ ነው ሲል የዩናይትድ ስቴትስ የመከላከያ ሚኒስቴር አስታውቋል። ዜናው አበቃ። አድማጮች፣ ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትስ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሰኞ ምሽት ፕሮግራማችን ነው።
በሳውዲ አረቢያ መንግስት ህጋዊ የመኖሪያና የሥራ ፈቃድ የሌላቸው ሰራተኞች ወደ ሀገራቸው እንዲመለሱ የተቀመጠው የዘጠና ቀናት የጊዜ ገደብ ሊጠናቀቅ ሰባት ቀናት ብቻ ቀሩ።
የመጣው ይምጣ ብዬ ያው እዚህ እየሰራሁኝ ነው ያለሁት።
አሁን የምገኘው እስር ቤት ነው።
ላይ ምንም እያሰብኩ አይደለም። ሀሳቤ ያው ስራ ላይ ነው እንጂ የመውጣቱ ምናምን ነገር ብዙም አልተቀበልኩትም።
ከዚህ ትራስ ያገኘናል። አሁንም ዛሬም ራስ ትናንትም ዛሬም በጣም ችግርና ለታም
የሰማችኋቸው ፍልሰተኛ ሰራተኞችና የማህበረሰብ መሪ የሆኑትን አቶ ሻውል ጌታውን ነበር። በዝግጅታችን ሁለተኛ አጋማሽ ዝርዝር ዘገባ ይዘናል።
አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ
ገዢው ኢህአደግና 16 ተቃዋሚ ፓርቲዎች በአጀንዳ ነጥቦች ላይ የሚያደርጉትን ውይይት ቀጥለዋል። ኢህአደግ ጸረ ሽብር ህጉን ጨምሮ በተለያዩ አዋጆች ላይ ለመነጋገር ተስማምቷል። በፖለቲካና በህሊና እስረኞች ጉዳይ ላይ ግን እንደማይደራደር ግልጽ አድርጓል። የፖለቲካና የህሊና እስረኞች የሉም ብሏል። የፖለቲካና የህሊና እስረኞች የሉም ብለዋል የኢህአደግ ዋነኛ ተደራዳሪ አቶ ሽፈራው ሽጉጤ። ተቃዋሚዎች ግን የፖለቲካና የህሊና እስረኞች አሉ ሲሉ ይከራከራሉ። እስክንድር ፍሬው ተከታዩን ዘገባ ልኳል።
የዛሬው የቅድመ ድርድር ውይይት ገዢው ፓርቲ ኢህአዴግ ተጨምቀው በቀረቡት 13 አጀንዳዎች ላይ አቋሙን ይፋ ያደረገበት ነው። በዚህም መሰረት የጸረ ሽብር ህጉን ጨምሮ ተቃዋሚዎች ባቀረቧቸው ልዩ ልዩ አዋጆች ላይ ለመደራደር ተስማምቷል። የመገናኛ ብዙሃንና የመረጃ ነጻነት አዋጅ፣ የበጎ አድራጎትና ሲቪክ ማህበራት አዋጅ መሳሰሉት በዚህ የድርድር አጀንዳ ስር ከተካተቱት መካከል ናቸው። የፖለቲካና የህሊና እስረኞችን የተመለከተውና በተራ ቁጥር 4 የሰፈረው አጀንዳም ዛሬ ምላሽ ከተሰጠበት ባቸው መካከል ይጠቀሳል። የፖለቲካና የህሊና እስረኞች ጉዳይ ድርድር እንዲደረግበት የጠየቁት ከኢህአዴግ በስተቀር 16ቱም ተቃዋሚ ፓርቲዎች ናቸው። ኢህአዴግ ግን በዚህ ርዕስ ላይ መደራደር እንደማይቻል አስተውቋል። በኢትዮጵያ የህሊናና የፖለቲካ እስረኞች የሉም ሲሉ ነው የኢህአዴግ ዋነኛ ተደራዳሪና የፓርቲው ምክር ቤት ጽፈት ቤት ኃላፊ አቶ ሽፈራው ሽጉጤ ያስረዱት። በዚህ ሐሳብ ያልተስማሙት ተቃዋሚዎች የየራሳቸውን መከራከሪያ አቀርበዋል። ከነዚህ አንዱ የኢትዮጵያ የፍትህና ዲሞክራሲያዊ አንድነት ግንባር ኢፍድአግ ሊቀመንበር አቶ ገረሱ ገሳ ናቸው።
የፖለቲካ ታጋዮች፣ የሰብአዊ መብት ተሟጋቾችና ታጋዮች፣
የዲሞክራሲ ታጋዮች ህዝባዊ አመለካከት ያላቸው ጻፊዎች ስርዓቱን የነቀፉ በስርዓቱ ላይ የጻፉ የስርዓቱን እንከኖችና ጉድለቶችን ለአደባባይ ያበቁ የታሰሩአል። እነዚህ ደግሞ እንዲታሰሩ ያደረጓቸው በአጀንዳ ቁጥር 2 የተያዙ ህጎች ናቸው። በህግ መሰረት ታስሯል ከተባሉም በእነዚህ ህጎች መሰረት ነው የታሰሩት። ስለዚህ እነዚህ ህጎችን ለድርድር አቀርበን በእነዚህ ህጎች ላይ መደራደር አስፈላጊነቱን ካመንን በእነዚህ ህጎች መሰረት ተከሰው ተፈርዶባቸው የታሰሩ ወገኖችን ጉዳይ መደራደር ያስፈልገናል። ምክንያቱም ያሳሰሯቸው ህጎችም ለድርድር እየቀረቡ ነውና በእነዚህ ህጎች ደግሞ የታሰሩት አመለካከትና እምነት የፖለቲካም የህልና መስረኞች ናቸው ብለን እናምናለን። ስለዚህ ገዢው ፓርቲ ይሄን አጀንዳ ተቀብሎ ፓርቲዎች ወደፊት በሚያቀርቡት ዝርዝር ሐሳብ መሰረት እንዲደራደር እንጠይቃለን።
የገዳ ስርዓት አራማጅ ፓርቲ ሊቀመንበር አቶ ሮበሌ ታደሰም ተመሳሳይ ሐሳብ አንጸባርቀዋል።
ተራ ቁጥር 4 ላይ የህልናና የፖለቲካ እስረኞችን አንቀበልም የተባለው ነገር ወሳኙ እሱ ነው። ስለዚህ በነጻነት የፓርቲ ሲስተሙን እንዲሰራ ከተፈለገ ፖለቲካ እስረኞችን በፖለቲካ ሰበብ ታሰሩትን ቢፈቱና ለፖለቲካ ፓርቲ መሪዎች ኢሙኒቲ የሚሰጥበትም ለድርድር ቢቀርብ ጥሩ የሚል ነውና እንደዛ ካልሆነ ዶክተር መረራ እና በቀለ ገርባ በምን ምክንያት ነው ታሰሩት? ታዲያ ወንጀል ሰርተው ነው? ሰርፎ ነው? በፖለቲካ እስረኛ ብለን ነው የምንገምተው እኛ ማለት ነው።
ከተቃዋሚዎቹ ለተነሱ ሐሳቦች ምላሽ የሰጡት የኢሃድግ ዋነኛ ተደራዳሪና የፓርቲው ጽህፈት ቤት ኃላፊ አቶ ሽፈራው ሽጉጤ ናቸው።
የፖለቲካና የህልና እስረኞችን በተመለከተ የዲሞክራሲ ትልቁ ፒላር የህግ የበላይነት ነው። የተጠቀሱ የፖለቲካ መሪዎች በግለሰብ ደረጃ የታሰሩ ካሉ የተላለፉ ህግ ስላለ ለምሳሌ ጸረ ሽብር ህጉ በሽብር ተግባር ላይ መሰማራት፣ የሽብር ተግባርን ማበረታታት፣ የሽብር ተግባር ላይ የተሰማሩ ነገሮችን ማገዝ ማስተባበር ስህተት ነው፣ ክልክል ነው፣ ያስቀጣል ካለ የፖለቲካ መሪ የሆነ ሰው መጀመሪያ ህጉን አክብሮ ሲያበቃ መቀየር እንኳን ካለበት ህጉ እንዲቀየር ነው እንጂ የሚሰራው ምን አለ ማን አለብኝነት አለ ብሎ ህጉ ከጣሰ በኋላ የፖለቲከኛ ነው ከተባለች ወንጀለኛ ማናችንም የማመን አለብን። ህጉን ልሻሻል ካገላለው እንጂ ህጉን አልጥስም። ህጉን የጣስበን ፖለቲከኛ አይደለሁም፣ የህሊና እስረኛም የፖለቲካ እስረኛም አይደለሁም፣ የህግ እስረኛ ነኝ። ምክንያቱም የወጣ ህግ ስለጣሱ ይሄ ነው መባል ያለበት እንጂ የፖለቲካ ፓርቲ መሪ ስለሆነ፣ ጋዜጠኛ ስለሆነ፣ ሌላ ሰው ስለሆነ አይደለም። ማንም ሰው ከህግ በላይ አይደለም። ሁላችንም ከህግ በታች ነን። ህግን አክብረን ነው የምንሰራው። ስለዚህ ህግ የጣሰ ሰው ልትጠየቀው ለዚህ ነው የፖለቲካ እስረኛ የለንም።
በዚህ ማብራሪያ ያረኩት ተቃዋሚዎች ኢሃድግ ይሄንን የድርድር አጀንዳ መቀበል እንዳለበት ጠይቀዋል። የኢዴፓ የስራ አስፈጻሚ ኮሚቴ አባል አቶ ወንዶሰን ተሾመ ከነዚህ መካከል ናቸው።
እዚህ ሀገር የፖለቲከኛ እስረኛ የለም ብሎ በድፍረት የሚናገር የመንግስት ወካይ ነው ያየሁት። እንዴት ነው የሌለው? አጣና ቀምሰና የራሴ የፖለቲካ እስረኛ ነበር በ23 አመት ውስጥ። ድፍረት ነው። ከ1983 በኋላ ኢትዮጵያ ውስጥ የፖለቲከኛና የህሊና እስረኛ የለም ብሎ ማለት አለምን መካድ ነው። ይሄ ልዩነት እናቀርባለን። በዚህ ልዩነት ስለ መነጋገር ፈልጋለሁ። ቀደም አይመጣም እንደነገርኩት ኢሃድግ ለድርድር ያልመጣን ይመስለኝ።
የኢሃድግ ዋነኛ ተደራዳሪ አቶ ሽፈራው ሽጉጤ በሰጡት ተጨማሪ ምላሽ ቀደም ሲል የሰጡትን ማብራሪያ አጠናክረዋል።
አሁን የደፋሶ ያሉትን በተመለከተ ህግ ከጣሱ ዛሬ የሚታሰራሉ እርሶም እኔም ዛሬ አይደረግ ያለውን ህግ ከጣስን እርሶም እኔም ከህግ በታች ነን እንታሰራለን። ህጉን ማመን አለማመን ሌላ ጉዳይ ነው። ህጉ ግን ህግ በማውጣት ስልጣን ያለው አካል ያወጣው ህግ ከሆነ ማክበር እንዲቀየር ከመቃወመው ከሆነ በህጋዊና በሰላማዊ መንገድ መታገል እንጂ ከጣስኩ እንደፈለኩ ሆናለሁ ከተባለ ዲሞክራሲ የሚባል ነገር የለም። እናንተና እኛን እዚህ የሚያሰባስበን ማከላዊ ነጥብ የለም።
ኢሃድግ በዛሬው ውሎ ተጨምቀው ከቀረቡት 13 አጀንዳዎች መካከል የተወሰኑትን ተቀብለዋል። ሌሎች ለውይይት ወይም ለክርክር የሚቀርቡ መሆናቸውን አስረድቷል። አንዳንዶቹን ደግሞ ከተስተካከሉ እንደሚቀበላቸው አመልክቷል። የፊታችን ቅዳሜ በተያዘው ቀጠሮ የመጨረሻ ማሳረጊያ እንደሚበጅም ይጠበቃል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር ለዘገባው። ከአሜሪካ ድምጽ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል።
በብሪታንያዋና ከተማ ለንደን በሚገኘው ግሬንፌል የሚባለው ግዙፍ የመኖሪያ ህንጻ ላይ ባለፈው ሳምንት በደረሰው ቃጠሎ የሞቱት ሰዎች ቁጥር 79 ሳይደርስ እንዳልቀረ የከተማይቱ ፖሊስ አስታውቋል። በህንጻው ላይ የሚኖሩ ኢትዮጵያውያን ነዋሪ የነበሩ ኢትዮጵያውያን ባደጋው የቤተሰብ አባላቶቻቸውን ማጣታቸውን የተናገሩ ያሉ ሲሆን እስካሁን በህይወት ይኑሩ አይኑሩ ካልተረጋገጠው ወገኖች መካከል ኢትዮጵያውያን እንዳሉባቸው ይገልጻሉ። ጽዮን ግርማ ተከታትላ ዝርዝሩን ይዛለች።
ረቡ ሰኔ 7 2009 ዓ.ም በለንደን ሰዓት አቆጣጠር ከሌሊቱ 7 ሰዓት ግሪንፌል በተባለው ህንጻ ላይ የደረሰው የእሳት ቃጠሎ ከውጭ ሲታይ እጅግ አደገኛነቱን ማስተዋል ይቻል ነበር። በውስጡ ደግሞ ከእሳቱ ለመውጣት በደረጃው የሚሮጡና ውስጥ ሆነው የእሳት አደጋ ሰራተኞችን ሲጠባበቁ የነበሩ ነዋሪዎች እንደነበሩ ሲዘገብ ሰንብቷል። ከነዚህ ሰዎች መካከል አንዱ ኢትዮጵያዊው ጳውሎስ ወልደስላሴ ይባላል። ከአንድ ልጁና ባለቤቱ ጋር ሲተርፍ አንድ ልጁን ደግሞ አጥቷል። በእለቱ የነበረውን ሁኔታ እንዲተርኩልናል።
ጫጫታ ሰማን በረንዳ ላይ። ምንድነው ይነቃው? ጭስ ይጨሳል እና ሰዎች ይጨጫሉ። ሁሉንም ተዘጋጁ አልኳቸው። ሁለት ልጆች ነው ያሉኝ፣ አይዛክ እና ሉቃስ ይባላሉ። ገኒ ትባላለች ባለቤቴ። አብረን ሆነን በቃ ተዘጋጁ አለን። አለበበስኳቸው ምን አልኳቸውና የሰርኩ ታክሽን 99 ነው የፋየር ብርጌድ ሁኔታውን ነገርኳቸው እና አዌር ሆነናል እና እንጠብቃለን አሉኝ። እኛ የምንኖረው 18ኛ ፎቅ ነው። ሌላው አበሻ ጓደኛችን አለ 7ኛ ፎቅ። እሱ መንቃቱን አለመንቃቱን ለማወቅ እንደገና እሱ ጋር ደወልኩለት። አላወቀም ነበር። ነቃ። አንድ ባለቤት ተሰሶ እሱ ከኛ በፊት ቀድሞ ወጣ። ቅርብ ስለነበር ማለት ነው።
ጓደኛው ከመጣ በኋላ የእሳት አደጋ ሰራተኞቹ መጥተው እስኪያወጧቸው እየተጠባበቁ እንደቆዩ ይገልጻል።
እሳቱ የተነሳው ሁለት በእኛ ሳይድ አይደለም፣ ኦፖዚት ሳይድ። ስለዚህ በመሀል ሊፍትና ስቴርኬዝ ስላለ እኛን አልነካንም። ለረጅም ሰዓት በጣም ደጋግሜ ስደውል ስልክ እንደገና ማረ እንዴት ነው ብለን ደዋወልን። በመሀል ተንኳኳ። ሲኮክ ፋየር ብርጌዶቹ መስሎኝ ነው መጀመሪያ የከፈቱት። ስከፍ ፊት ለፊታችን ካለው እንትን ጭስ ነበር ቤቱና አንድ አበሻ ነው መጣ። ዛሬ ጭጨሳል እንዴት ነው አለን። አስገባሁት። እኛ ቤት ምንም አልተቀጣጠለም ምንም አላለም። እሱን አስገባሁት። መጨረሻ ላይ ከጎናችን ደግሞ አለች ሴት፣ ሶስት ልጆች አሏት አረብ ነች። ተንኳኳ። ስከፍ እሷ ችክችኔ ውስጥ እሳቱ ገባ እና አስገቡኝ አለች። አስገባናት እና ሁላችንም አንድ ላይ ሆነን ማለት ነው ጠቅላላ የኔ ልጆች ሁለት፣ የእሷ ልጆች ሶስት፣ አምስት ህጻናት እና እሷ ብቻዋን ልጁ እና አራት አዳልት ማለት ነው። ሁላችንም ሆነን በቃ እየጠበቅን በየአቅማችን ሁላችንም እሱ ባለን ስልክ እንደዋውላለን እንዲመጡልን ፋየር ብርጌዶችን የተቻላቸውን እያደረጉ ነው ብለው ነው እንዲሉን። ምንም ሌላ ነገር የለም። በጣም ረጅም ሰዓት የተነሳው አንድ ሰዓት ነው። እነሱ ተስፋ እያደረግን ጠበቅ። በቃ ነገርኳቸው የመጨረሻ ቢጠፋና እዚሁ አንቃጠልም። ስለዚህ ሁለቱም መስኮት ከፍ በዚህ እንወርዳለን አላቸው። በመስኮት እንወርዳለን፣ እኔ ትልቁን ይዛለሁ፣ አንቺ ደግሞ ትንሽ ይዘሽ በዛኛው መስኮት እንወርዳለን እንጂ እዚሁ ቆመን አንቃጠልም፣ ግን መጨረሻችን እንሞክራለን። ነገርኩት። ወንበር አዘጋጀሁለት መስኮቱ ላይ እንዲወጣ። አይዛክን ያኛው ትንሽ ስለሆነ አቅፈነው እንትን ማለት ይችላል። ወንበሩ ላይ ማንንቱ ላይ ቁጭ ብዬ በመስኮት ልጮዋለሁ፣ ፈልፍል አለው። የሚሰማኝ የለም። በቃ እንዴት ነው መሞት ማለት ምንድን ነው? ምንድን ነው ማድረግ ያለብኝ? ይህን በማሰብ ጀመር። ያለን አማራጭ ደጋግሞ መደወል ነው። አረ እንዴት ነው ጠቅላላ 9 ነን እ ብዬ በቁጥሩ ነው ደጋግሜ ደውዬ ነግራቸዋለሁ። የለንደን ቢዚ ሲሆን የሌሎች ላይኖችም ያገናኙሻሉ እና መጨረሻ ላይ ያገኘሁት የኢሴክስ ፋየር ብርጌድ ነው። አነጋገርኩት።
እንዲታገሱ ሲነገራቸው ቆይቶ በመጨረሻ በእርጥብ ጨርቅ አፍንጫቸውን እያፈኑ በአደጋ ጊዜ መውጫ ደረጃው እንዲወጡ ተነገራቸው።
ይሄንን ልጆቹ ሁሉ በቃ አንሶላውን፣ ጨርቁ፣ ሁሉንም በቃ ህጻናቶች ሁሉንም ጨርቅ አለባብተን በቃ ሁላችንም ልንወጣ ስለን ልክ ፋየር ማኑ መጣና ያውታል። ምንም የነገረን ነገር የለም። ጨርቅ አድርጎ ምንም ያለን ነገር የለም። እኔ በስልክ የነገረኝ ነው። ኦልሬዲ ተዘጋጅቻለሁ። በቃ ልጆቹን አልብሰን ትልቁን ልጄን ከሴት ወንድ ይሻላል ብዬ አበሻው ከዛ ክፍል ከመጣ ልጅ ጋር ላኩት ደራ ብዬ ማለት ነው። እኔ ደግሞ ትንሹን ይዤ ሴቶቹም ደግሞ እነሱም እርስ በርሳቸው ትልቋ ትንሿ ሊታሷም ሁሉም ወጡ። በቃ ጨለማ ነው። ከ18ኛ ፎቅ አላቅም ጨለማለት ሞካለ ብቻ ወጣ ነው እንደ መንመለሽ ምንም አላውቅም። በቃ በሸርትቴ ነው እየተጋጨጨች ነው ምንድን ነው ብቻ ልጁን እንደዚህ አቅፍ ያለው እኔ ትንፋሽ እንዳያንሰው ጨርቁን አፍኘዋለሁ። በቃ እኔ ትንፋሽ ያለ ያጥረኝ ሲል ወደ ራሴ ትንፋሽን ማለት ነው ወደ ልክ እኔ ፍናሽ ልውድቅ ስል ትንፋሽን ጨርቁን አንሳና እኔ ጋር ግና ትንሽ ሪሊፍ ታገኝ መልሼ ስል እያደረግ እንደዛ እያደረግን በተአምር ወጣን። ከኛ ሰው ላይ ወጣ ሰውም የለም በስትሬቸር ሲወጡ ናየ እና ያንን እንደዛ አድርገን ወጣን። ከወጣን በኋላ ልክ እኔ መብራት ሳላመንቶም በቃ የሆነ ጨለማ የሆነ እንትን ተብሎ በቃ መብራት አየን። በዛ አየር ሁሉ መጣ። ልጁን አቅፌ ወጣን። ከወጣን በኋላ በቃ ልክ እኔ እንደወረድ ተከትለኝ ወረደች ገኒ ባለቤቴ ማለት ነው። ከዛ ተያይዘን አይዛክ ሳል እንዴ አይዛክማ ከኛ በፊት ነበር እነሱ እኮ ናቸው መጀመሪያ የላኳቸው ስለዚህ ወጥተዋል ውጭ እናያቸዋለን አልኳት። በቃ ውጪ አንድ አበሻ ጆን የሚባል አለ በጣም ይረዳ ነው እሱ ጋር ተቀበለኝ ልጄን ሲያዩት እግዚአብሔር ይመስገን ልጁ ደህና ነው ብዙ ጭስ ነው ግን ኖርማል ወሰደም እና ይተነፍሳል ምንም በቃ ከድንጋጤና ከንትን በስተቀር ደህና ስለሆነ የባሱት እያከሙ እኛን አቆዩን ምንም በሱ በኩል ችግር የለውም ምክንያቱም ደህና ነበር እሱ ከዛኛ ብቻ እሱ ለጆኒ ለሚባለው ሰጥቼ ፍለጋ ነው ልጄን ልቁ ፍለጋ ሄድኩኝ በአጋጣሚ እነዛ አብረውኝ የነበሩት ልጆች ወጥተዋል እነሱንም አገኘኋቸው አረባው ልጅ 12 አመቷ ልጅ ጠይቃት አይቻለሁ እቺ አይቻለሁ አለች አይቻለሁ እርግጠኛ ነሽ አው ከኛ ጋር ስለነበረች በደንብ አይቷል ለጋ ግን ጠይቆት አይቻለሁ አለች ያንን ተስፋ አድርጌ በቃ ስጠብቅ በሁለት ቦታ ነበር የሚወጣውና በሌላ ሳይድ እጂ ፍለጋ ጀመርኩ እዛም የለም በቃ ተስፋ ሳረግ አሁን እንግዲህ
ልጁም አልተገኘም የላከው አብረህ ልጁ ይዞ እንዲወጣ
አደረገ አገኘሁት ልጁን በኋላ ላይ ፍለጋ ልጁን አገኘሁት እዛው አገኘሁት ታገኘው የታረከዋል ኩት ደረጃ ላይ ወደቀብኝ አለ ደረጃ ላይ እንትን ያልኩት አለኝ በቃ ታገኘው ደረጃ ነው አላለኝ የትኛው ደረጃ ነው አላቅም ጨለማ ነው በቃ ምንም ተስተጋጋው እንዴት አይደለም የተሳሳትኩት ወንድ ከሴት ይሻላል ብዬ እሱ አይለቀውም ብዬ አጠናሰርኩ እንጂ እናቱ ብትይዞ ኖሮ ልጅም ስለሆነም አብራት አለች እንጂ ተተዋት ሄድ ነበር እና ያ ሁልጊዜ ይቆጭ ትልቅ ስተሰራውና አመኘው ሂድ ስለው አምኖ እኔን አምኖ ሂድ ስለው ሄደ ስለዚህ ግን ውስጤ በቃ የመጨረሻ ጥጠት እና ህይወትን በአጭር ቀጫውት ታሌ በዚህ አይነት ሁኔታ ነው ልጄን ያጣሁት። በቃ ይሄ ነው ታሪክ ሌላ
ጳውሎስ የስድስት ዓመት ልጁ አይሳክ ልጅም ቢሆን ጠንካራና በስፖርት እንቅስቃሴዎች ላይ የሚሳተፍ በመሆኑ ተሯሩጡም ያመልጣል የሚል ግምት እንደነበረው ይናገራል። ሌላው ከባለቤቱና ከሶስት ልጆቹ ጋር በህንፃ ውስጥ የቀረው አቶ ሐሽም ከድር ይባላል። ጆኒ ዮርጋሳ የተባለው የሐሽም ጓደኛ በእለቱ የተፈጠረውን ሁኔታ እንዲተርኮልናል።
በመስታወታችን ስር ሲጮህ ሰማሁ። መንገድ ላይኛ ቤትም ወደ ሁለት ፖሊስ መኪና ሲያልፍ ሰማሁኝና ምንድነው ብዬ ተነስቼ በመስታወቱ ቆል ቀና ብዬ ሳይ በቢልዲንጉ እኔ ፍለሽ ታየኛል። እና ቶፕ ፍሎር እሳት የተቃጠለ ነበር የነበረው እና ስልኬን አወጣሁኝና አይስ ኖርማል ነገር ነው ሪኮርድ ማድረግ ጀመርኩኝ ፋየሩ ማለት ነው። ከዛ በኋላ just for some reason የጀስ የጓደኛዬ ስም ክሊክ አደረገችን ክላቴ ላይ ወይአውን ስልኩ ስቶፕ አደረኩኝና ቪዲዮ መቅረጽን ደወልኩለት። ሃሎ ጆኒ ሊስን አልኩት። የናንተ ቢልዲንግ መሰለኝ እዛ እንደሚሆን እንኳን አላቀም ብዙ አንድ አይነት ቢልዲንጎች አሉ እዛ አካባቢ ሊስን አልኩት። የናንተ ቢልዲንግ መሰለኝ የተቃጠለ ነው ስለዚህ አው የኛ ነው አለኝ። እና ምን የጠበክ ነው አሁን ቶሎ ብለ ውጣ አልኩት። እሺ ጆኒ አለኝ። ኮመልስ የመጀመጣው ዳንተ ጋር አልኩት። ሻርኩኝ መሄድኩላን ሶስት ልጆች አሉት በቃ መጣው ላልኩትና ከቤት ወዲያው ሆኖ ተላጫማ አድርጌ ጭስ በመኪና የ5 ደቂቃ መንገድ ነች በመኪና ተነስቼኩም አውድዛ ካብ መኪና ላቆምኩኝና ከኋላዬ ውሃዎች ውሃ ነበረኝ ውሃውን አወጣሁኝ። ለምን እንዳወጣሁት ማላቀም ውሃ አወጣሁኝና ወደዛ እየወረኩኝ ወደ ቢልዲንግ ወደ ለሚቃጠል ቢልዲንግ ላይ ውሃውን ጥግ ላይ ወረወርኩኝና ወደዛ ሲሄድ እና ሁለት ፖሊሶች ነበሩ ከኔ በፊት የሰማዋቸው እነሱ ነበሩ። ዘበር ላይ ቆመዋል አትገባም አግኛ ሲመግባት አለብኝ ወንድሜ ዞን ፋየርና በ20 ሰከንድ ፎር ነው ያለው መሄድ አለብኝ አልኳቸው። አትሄድም አሉኝ።
ከሐሽም ጋር እስከ መጨረሻ ስልክ ሲደዋወል እንደነበርና በመጨረሻም ስልኩ እንደጠፋበት ይገልጻል። የሁኔታውን አሳዛኝነት የሚያስታውሰው ጆኒ ከእሳት ውስጥ የሚወጡትን ሰዎች ለማትረፍ ከፍተኛ ርብርብ እንደነበር ይገልጻል። በመጨረሻም ሐሽም ከነቤት ሰዎቹ ከእሳት ውስጥ ሳይወጣ ቀረ ብሎናል። አዲስ አበባ የሚገኘውና ቤተሰቡ በከፍተኛ ሀዘን ውስጥ እንደሆነ የገለጸልንን የሐሽምን ወንድም አቶ መሐመድ ከድርን ማምሻውን አነጋግሬው ነበር።
ወንድሞቼና ከነ ልጆቹ ነው ያጣው። ከዛ በላይ ለመቅለድ ደግሞ በጣም ይከብዳል።
የእርሶ ታናሽ ወንድም ነው ታላቅ ወንድም?
ታናሽ ወንድም።
ምን ያህል ጊዜ ሆነ ወደ ለንደን ከሄደ?
አንድ 15 አመት።
ቤተሰቦች ያፈራው እዛ ከሄደ በኋላ ነው ወይስ አፍርቶ ነው?
አዎ።
ስንት ልጆች ነበር ያለው?
3 ልጆች ናቸው።
ስንት አመታቸው ነው?
14 13 16 አመት እንደዛ መሰለኝ እርግጠኛ ግን አይደለሁም።
ተገናኝታችሁ ነበር በቅርብ ጊዜ?
የዛሬ አመት አካባቢ አጥቷል ነው።
አደጋው መድረሱን እንዴት አወቃችሁ?
በቃ እዚህ ኖርዌይ ያለች አንዲት በቃ ሰው ደውላ ነገረችን። ሰማተ ነገረችን ለሰው በኩል መረጃውን ያገኘ ነው። ያቶቻችን ወንድሜን ማለታላሽ ወንድማችን እሱ ታላቅ በተለያየ ቦታ ቢሆንም አብረው ነው ያለው።
የለንደን ፖሊስ አደጋው በዚህ ህንጻ ላይ እንዴት እንደተነሳ እስካሁን አጣርቶ እንዳልጨረሰ የገለጸ ይገኛል። በአደጋው 79 ሰዎች ሳይሞቱ እንዳልቀረም ዛሬ አስታውቋል። በትላንትናው ዕለትም ለሟቾች የመታሰቢያ ዝግጅት ተዘጋጅቶ እንደነበር ታውቋል። ኢትዮጵያውያኑም ከአደጋው የተረፉ ቤተሰቦች በአንድ ላይ እየተሰባሰቡ ሀዘናቸውን እየተወጡ እንደሆነ ነግራውናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
አመሰግናለሁ ጽዮንን ለዘገባው። በኤርትራና በጅቡቲ መካከል የተነሳው የድንበር ውዝግብ እንዲረግብ የአፍሪካ ህብረት ጠይቋል። የህብረቱ ጥያቄ የቀረበው የካታር ሰላም አስከባሪዎች ከአወዛጋቢው የድንበር ክልል ከለቀቁ በኋላ ኤርትራ ስፍራውን ተቆጣጥራለች ስትል ጅቡቲ ባለፈው አርብ ከከሰሰች በኋላ ነው። ክልሉን ተቆጣጥረ የነበረችው ካታር ወታደሮቿን ያስወጣችው ጅቡቲና ኤርትራ ከካታር ዲፕሎማሲያዊ ግንኙነት ከነበራቸው ከሳውዲ አረቢያና ከሌሎች የፋርስ ባህረ ሰላጤ ሀገሮች ጋር በመተባበራቸው መሆኑ ተገልጿል። ኤባ ካሎንዶ የህብረቱ ሊቀመንበር ለሆኑት ለሙሳ ፋኪ መሐመድ አፈቀላጤ ናቸው። አዲስ አበባ ኢትዮጵያ ሆነው ለቪኦኤው ጄምስ ባቲ ቃለ ምልልስ ሰጥተዋል። አዲሱ አበባ ቀናብሮታል።
የህብረቱ ሊቀመንበር ሙሳ ፋኪ መሐማት እንደገለጡት ህብረቱ ከየአገሮቹ ባለስልጣናት ጋር ምክክር አድርጓል። ሁለቱ አገሮችም በመካከላቸው ሰላም እንዲፈጠርና አለመረጋጋት እንዳይኖር የየበኩላቸውን ጥረት እንዲያደርጉ አሳስቧል። የአፍሪካ ህብረት አንድ አጣሪ ቡድን ወደ አወዛጋቢው የድንበር ክልል እንደሚልክ ለህብረቱ ሊቀመንበር ቃል አቀባይ ለኢባ ኮሎንዶ ገልጠዋል። ህብረቱ መቼ ስራውን እንደሚጀምር ጄምስ ባቲ ላቀረበው ጥያቄም ይህን መልሰዋል።
Consultations are currently underway with authorities in both Djibouti and Eritrea.
ከሁለቱም ሀገሮች ማለት ከጅቡቲም ከኤርትራም ባለስልጣናት ጋር ምክክሩ እየተካሄደ ነው። ይህም የሐቅ ማጣራቱ ስራ ጅማሬ መሆኑ ነው። ይህ ደግሞ የሁለቱ ወገኖች ባለስልጣናት በተስማሙበት ሁኔታ የሚካሄድ መሆኑ ይታወቃል።
የኤርትራ መንግስት ባለፈው ቅዳሜ በሰጠው መግለጫ ካታር የወሰደችው ወታደሮቿን የማስወጣት እርምጃ የተጣደፈ ግዜውንና ተጨባጭን ሁኔታም ያላገናዘበ ነው ብሏል። የአፍሪካ ህብረት ወደ ሰላም ድርድር የሚያዳርስ የሐቅ አጣሪ ቡድን ለመላክ የወሰነው ካታር ከጅቡቲና በኤርትራ ድንበር ላይ የነበራትን ሰራዊት ካስወጣች በኋላ ከሁለቱ ማለትም ከኤርትራና ከጅቡቲ ባለስልጣናት ጋር ተመካክሮ መሆኑን ገልጸዋል ቃል አቀባዩ። አክለውም ግልጽ እንዳደረጉት
I think we need to be clear with one thing. This is not a peace mission. There are consultations currently underway to
ቡድኑ ሰላምን የሚያደራድር ሳይሆን ከኳታር ሰላም ጠባቂ ወታደሮች መልቀቅ በኋላ ሁለቱ ወገኖች ወደ ጅቡቲና ኤርትራ ድንበር አንድ ሐቅ አጣሪ ቡድን እንዲላክ በመከክር ላይ ናቸው።
እናም ደግሞ አሉ ቃል አቀባዩ
ኮሚሽኑ ሁለቱ አባል አገሮች ማለትም ኤርትራና ጅቡቲ ግንኙነታቸውን በአፍሪካ ህብረት መመሪያ መሰረት እንዲያሻሽሉ ያበረታታል ይደግፋል።
የኢትዮጵያ መንግስትም በሁለቱ አገሮች መካከል ሰላም እንዲፈጠር ያለው ውጥረት እንዲረግብ የበኩሉን ጥሪ አቅርቧል። ካታር የኤርትራና የጅቡቲ ወታደሮች በሚለየው ድንበር ላይ የነበሩአትን ኃይሎች ካስወጣች በኋላ የአፍሪካ ህብረት ባለፈው ቅዳሜ ያወጣው መግለጫና ሐቅ አጣሪ ቡድን ለመላክ ያሳለፈው ነው ሙሳኔ እንደምትደግፍ ኢትዮጵያ አክላ ገልጣለች።
የተከበራችሁ አድማጮች፣ ካታር ወታደሮቿን ከጅቡቲ ያስወጣችው ኤርትራ ዲፕሎማሲያዊ ግንኙነታቸውን ከካታር ጋር ካቋረጡት ከሳውዲ አረቢያና ከሌሎችም የፋርስ ባህረ ሰላጤ ሀገሮች ጋር ኤርትራና ጅቡቲ ተባብረዋል በሚል እንደነበር ይታወሳል።
ወደሚቀጥለው የመጽሔት ክፍለ ጊዜ ዘገባ ስናልፍ ፈረንሳይን በቀጣናው በብቸኛ ባለግዙፍ ወታደራዊ አቅም አገርነት የሚያስቀረውና ብሪታንያ ከአውሮፓ ህብረት በመትወጣበት መንገድ ላይ የሚካሄደው ድርድር በዚህ በያዝነው ሳምንት ይጀመራል። ሄንሪ ሪጅዌል ለአሜሪካ ድምጽ ባጠናቀረው ዘገባ እንዳመለከተው ህብረቱ የያዘው ወደ አንድ የጋራ መከላከያ ፖሊሲ የማምራት አዝማሚያ ብሪታንያ ከአውሮፓ ህብረት ጋር ልትወጥን ትችላቸው ከነበሩ የጸጥታ ጉዳይ ዙሪያ ስምምነቶች ውጪ ያደርጋት ይሆናል የሚል ስጋት አሳድሯል። ዝርዝሩን አሉላ ከበደ ይዟል።
የአውሮፓ ህብረት የጸጥታ ጉዳይ ግዙፍ ለውጥ ከፊቱ ተደቅኗል። በዩክሬን የሩሲያ ጠባጫሪነት በደቡባዊና ምስራቃዊ የሀገሪቱ ድንበሮች የእስላማዊ ጽንፈኞች እንቅስቃሴ አደጋ በደቀኑበት በአሁኑ ወቅት የአውሮፓ ህብረት የቡድኑን ባለግዙፍ የጦር ኃይል አቅም ሊያጣ ነው። ኤድዋርድ ሉካስ የኢኮኖሚስት መጽሔት ከፍተኛ አዘጋጅ ናቸው።
After Brexit, France becomes the most important military power in continental Europe.
ከብሬክሲት
እንግሊዝ ራሷን ከአውሮፓ ህብረት አባልነት ውጭ ካደረገችበት ህዝበ ውሳኔ በኋላ ፈረንሳይ በአህጉሩ ዋናዋ ወታደራዊ ኃይል ሆናለች። የአውሮፓውያን የጸጥታ ጥበቃ አደረጃጀትም ይህንኑ እውነታ የሚያንጸባርቅ ይሆናል የሚል እምነት አለኝ።
ቁጥራቸው 4000 የሚደርሱ ወታደሮቿ በሰሜን አፍሪካ እስላማዊ ጽንፈኞችን በመዋጋት ላይ ናቸው። አዲሱ ፕሬዝዳንቷ ኢማኑኤል ማክሮን የአውሮፓ ህብረት አጋሮቻቸውም በተመሳሳይ ተሳትፏቸውን እንዲያጠናክሩ ይሻሉ።
Mais je souhaite en effet renforcer ce partenariat et faire que l'engagement allemand qui est déjà perceptible
les ማክሮን በቅርቡ በማሊ የሚገኙን ሰራዊታቸውን ለመጎብኘት ወደዚያ ባቀኑበት ወቅት ባሰሙት ንግግር ከህብረቱ ጋር ያላቸው ትብብር እንዲጠናከር በተለይም ደግሞ ከጀርመን ጋር ያላቸውን የትብብር ግንኙነት የማጠናከርና ብሎም ቦን በጸረ ሽብር ዘመቻው ተሳትፏን እንድታጎላ የሚፈልጉ መሆናቸውን አምላክተዋል። የጀርመኗ ቻንስለር አንጌላ መርክል ግን የአውሮፓ ህብረት የጸጥታ ጉዳይ ከሁለቱ አገሮች ፈረንሳይና ጀርመን ወታደራዊ ጥምረት ጋር እንዲቆራኝ አይፈልጉም።
Because she's very keen to keep America fully involved in the defense of Europe and she wants to
ለዚህም ምክንያቱ በአውሮፓ መከላከያ ዩናይትድ ስቴትስ በሙሉ ተሳትፏ ተቀጥል ዘንድ ጽኑ ፍላጎት ስላላቸው ነው።
የአውሮፓ ህብረት መልክ እየያዘ የመጣው የጋራ መከላከያ ፖሊሲው አካል በሆነ ገቢር የህብረቱን እዝ ማዕከል በማቋቋም ላይ ሲሆን የ560 ሚሊዮን ዶላር የመከላከያ በጀት መድቧል። ይህም አሁን ያለውን ወታደራዊ መዋቅር የሚያጠናክር መሆኑን የሚያጠናክር ነው ይላሉ የህብረቱ የውጭ ጉዳዮች ፖሊሲ ኃላፊ ፍሬድሪካ ሞገሪን።
We are not suggesting in any way to substitute, duplicate or compete with NATO. This has to be clear.
በየትኛውም መንገድ የኔቶን ስራ የሚተካ የሚያባዛ አለያም የሚፎካከር አድራጎት ያሰምን አይደለንም። ይህ ግልጽ መሆን አለበት።
የሩሲያን ጠባጫሪነት ለመግታት ኔቶ በርካታ ሺ ጦር በመስራቅ አውሮፓ ሰማርቷል። የአውሮፓ ህብረት የዚያ ምትክ አይደለም ያሉት በሙኒክ የጀርመን ጦር ኃይሎች ዩኒቨርሲቲው ማይክል ፎልዘን ናቸው። በተለይ ለአሜሪካ ድምጽ በስካይፕ አማካኝነት በሰጡት ቃል
Most of the continental European armies are simply unprepared for any military intervention with the possible exception of the French armed forces.
ፈረንሳይ በስተቀር አብዛኞቹ የአውሮፓ ጦር ኃይሎች ለየትኛውም ወታደራዊ ጣልቃ ገብ ስራ የተሰናዱ አይደሉም። ለምሳሌም ያህል ቡድንስቪያ ማለትም የጀርመን የጦር ኃይሎች የተደራረበ ጫና ያለባቸውና በቂ ገንዘብ ያልተመደበላቸው ከመሆናቸው በላይ በወጉ ያልታጠቁ ጭምር ናቸው።
ብሪታንያ የአውሮፓ ህብረትን ወታደራዊ ኃይል ለረጅም ጊዜ ስትቃወም ቆይታለች። ይሁንና የብሬክሲት እንግሊዝ ራሷን ከአውሮፓ ህብረት አባልነት ውጪ ያደረገችበት ህዝበ ውሳኔ ተከትሎ ከህብረቱ ጋር የሚኖራትን ቀጣይ ግንኙነት ጠባይ አስመልክቶ የሚደረገው ድርድር ሲጀምር የዚያ የቀደመ የህብረቱ ወታደራዊ ውህደት ውጥን ግን በአንጻሩ ገና ድሮ መልክ መያዝ ጀምሯል። እናም ፈረንሳይ የመሪነቱን ሚና ተቆናጣለች።
ከምሽቱ 3 ሰዓት ከ38 ደቂቃ ሆኗል አዲስ አበባ ላይ። በስቱዲዮ ሰዓት አቆጣጠር በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የምናስተላልፍላችሁ መደበኛ ስርጭታችን ነው። እንዲሁም በየዕለቱ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ጋቢና ፕሮግራማችንን በ19 እና በ49 ሜትር ባንድ አጭር ሞገድ ተከታተሉ። ዌብሳይታችን amharic.voanews.com ላይ እንዲሁም በፌስቡክ @voaamharic ላይ ስግጅቶቻችንን ታገኛላችሁ። በትዊተር #voaamharic ብላችሁ ተከታተሉን። ሐሳቦቻችሁን አንሸራሽሩ። ኦዲዮ ናው እንዲሁም voa.horn.mobi ላይ በተጨማሪም በሞባይል ስልኮቻችሁና ታብሌቶቻችሁ ላይ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። የፕሮግራሙ መሪ ንጉሱ ታምሬ ነው። እንደዚሁም ጀስቲን ትዋይት የስቱዲዮ ቴክኒሻን ነው። የምናስተናግዳችሁ ሰለሞን አባተና
ቆንጂት ታዬ ነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናሰማ።
እንደምንሰነበታችሁ ቪዲዮዎች ከአዲስ አበባ ኢትዮጵያ ነው የምደውለው። በሳምንቱ መጀመሪያ አካባቢ እንደዘገባችሁ የኢትዮጵያ መንግስት ኮሼ በተሰኘው የቆሻሻ መጣያ ስፍራ ላይ በደረሰው አደጋ የሞቱት ኢትዮጵያውያን ብዛት 15 ብቻ መሆኑን አጥብቆ አሳስቧል። እንደውም ተከራክሯል ማለትም ይቻላል። የ115 ዜጎቻችን ሞት እንደ ትንሽ ሊታይ ማለት ነው። ይሁንና በጅቡ የገረመኝ ያደጋው መንስኤ ምን እንደሆነ አለመታወቁና ምርመራው እንደቀጠለ እንደተጠናቀቀም ፓርክ የሚደረግ መገለጹ ነው። ኢህአዴግ ወደ ስልጣን ከመጣ ጀምሮ የተሽከርካሪ አደጋን ሳይጨምር እጅግ በርካታ አደጋዎች መከሰታቸውና ያንዳቸው እውነቴን ነው ያንዳቸውም ደግመዋለሁ ያንዳቸውም ምርመራ ተጠናቆ ለህዝብ ቀርቦ አያውቅም። መቼ ነው ተጣርቶ የሚቀርበው? የቆሼ ላይ እንግዲህ የተለየ ነገር ሳልመጣ በስተቀር እንደተሽከርካሪ አደጋ መቼም ለእግረኛ ቅድሚያ ባለመስጠትና ርቀትን ጠብቆ አለማሽከርከር ብለው እንደማይሉን ተስፋ አደርጋለሁ። እስቲ እንደ ውጭ መጨረሻውን ስቴፕን ምርመራ ውጤቱን እንደታወቁ እንድታደርጉ አመሰግናለሁ። ጥበቡ ነኝ።
አዮ እንደምን አላችሁ? እኔ ታደሰ ክፍሌ ነኝ። ከዚህ ከዩናይትድ ስቴትስ ቅዳሜ በ17 ጥያቄና መልስ ስለ መሬት ይዞታ ሲታያየቅ ስለሰማሁት አንደኛ ነገር ይሄ ጥያቄው መልሱ የሚሰጠው ሰውዬ ለሱዳን መሬት መሰጠቱን አላውቅም ያለ ሱዳን ሙሉ በሙሉ የኛም መሬት ከገዳሪ ፈንስቶ እስከ ሸዲ ድረስ መሬቱን ወስዳለች። የጎንደር መሬት የጎጃምን ከደባዚን ከመተከል ማዶ ገብታለች ወደ ውስጥ እና ይሄን አንድ ባንድ አውቃለሁ። ከኤርትራም እንደዛ ነው። ለኤርትራማ ራሱ ጉዳይ ግማሹን ደግሞ ራሱ በገዛ እጁ መለሴ ሰጥቷል። መለሴ ሰጥቶ ደርግ የሰጠ መሬት ነው ይላል። ውሸት ነው። ይሄንንም ሰምታችኋል። ጥያቄና መልስ በሌላ ዝግጅት ና ይሄን ራሳችን እናውቃለን። በሉ ዳና ሁኑ። እኔ ታደሰ ክፍሌ ነኝ ከዚህ ከዩናይትድ ስቴትስ።
ስለ አስተያየቶቻችሁ እናመሰግናለን። የተከበራችሁ አድማጮች የስልክ መስመራችን 2022059942 ነው። የውስጥ መስመር 14 ነው። በነጻ የምትደውሉበት ተዘዋዋሪ የስልክ መስመር ነው። በድምጽ በተቀረጸው መመሪያ መሰረት መልእክቶቻችሁን አኑሩ። በኢሜይል ለምትጠቀሙ ደግሞ horn@voanews.com ብላችሁ አስተያየቶቻችሁን ላኩልን። ወደ ተከታዩ ዝግጅት እናልፋለን። ሳውዲ አረቢያ በሚገኙ ኢትዮጵያውያን ፍልሰተኞችና ስደተኞች ላይ የተጠናቀረ ዘገባ ነው።
የሳውዲ አረቢያ መንግስት ህጋዊ የመኖሪያና የስራ ፈቃድ የሌላቸው ሰራተኞች ወደ ሀገሮቻቸው እንዲመለሱ ያስቀመጠው የጊዜ ገደብ 7 ቀናት ሲቀሩት እስካሁን ወደ 80,000 የሚሆኑ ለመመለስ የጉዞ ሰነድ ወስደዋል። ከ25,000 በላይ ወደ ኢትዮጵያ ተመልሰዋል ይላሉ የማህበረሰቡ መሪዎች። ለመመለስ የማይፈልጉ ኢትዮጵያውያንም ለአሜሪካ ድምጽ ሬዲዮ የሚመጣውን ለመቀበል ዝግጁ ነን ሲሉ አስረድተዋል። የጉዞ ሰነድ ባለመውሰዳቸው በሪያድ አቅራቢያ ባሉ አካባቢዎች በሳውዲ ፖሊስ መታሰራቸውን የገለጹ ደግሞ ወደ 80 እንሆናለን ብለዋል። ሸምስ በተባለ እስር ቤት እንደሚገኙና የኢትዮጵያ ኤምባሲ በፍጥነት እንዲደርስላቸው ጥሪያቸውን አሰምተዋል። መስታወት አራጋው ዝርዝሩን ይዛለች።
በመጨረሻዎቹ ቀናት የኢትዮጵያ መንግስት ወደ አዘጋጃቸው 9 የምዝገባ ጣቢያዎች ቁጥራቸው ከፍተኛ የሆኑ ተመላሾች የጉዞ ሰነድ ለመውሰድ በመጉረፍ ላይ ናቸው። በሪያድ የሚገኘው የኢትዮጵያ የማህበረሰብ መሪ የሆኑት አቶ ሻውል ጌታሁን በየቀኑ ወደ ኢትዮጵያ በመመለስ ላይ የሚገኙትንና የጉዞ ሰነድ በመውሰድ ላይ የሚገኙ ዜጎችን ቁጥር ገልጸውልናል።
እዚሁ ሪያድ ብቻ ነው የሚነግርሽ 2000 እስከ 2500 አካባቢ ነው በቀን እናዘጋጀው ያለ። እነሱም ጋር ቪዛቸውም ጥሩ ነው ያለው። ለምሳሌ አሁን ትናንትና በአንድ ቀን ወደ 1124 ቪዛ ነው የሰጡን። እስከ 1300 ሰጥተው ያውቃል በቀን ማለት ነው።
ስንት ሰው ወደ ሀገር
ገባ? እንደው አካባቢውን እንትን ለማለት ነው። ጠቅላላ እንትኑ ነው የወሰደው። በአሁን ሰዓት ወደ 80,000 አካባቢ የሆነ የወሰደው ጉዞ ሰነዱን ማለት ነው። ከዛ ውስጥ ቪዛውን የወሰደውም ወደ 50% ከፍ ያለ አካባቢ ነው የሚሆነው። አገር ቤት የገባው ወደ 25,000 አካባቢ ይሆናል።
በመጨረሻ ቀናቶቹም ወደ ሀገር ለመግባት ፍላጎት የሌላቸው የመጣውን ለመቀበል ተዘጋጅተው የተቀመጡ ኢትዮጵያውያን ቁጥር አሁንም ከፍተኛ ነው።
በቃ ያው አገር ያለው ሁኔታ ብዙም አላስደስተኝም ገባሽ? አንደኛ ነገር ቤተሰብ ራሱ ተስፋ አይሰጥሽም። እኔ ከወጣሁኝ 6 አመት ሆኖኛል ገባሽ? ስለ ኢትዮጵያ ብዙ ረስቻለሁ። ብዙ ነገሮችን መኖር እንደማልችል ነው የሚነግሩኝ ገባሽ? የመጣው ይምጣ ብዬ ያው እዚህ እየሰራሁኝ ነው ያለሁት።
አሰሪሽስ እንዴት ናቸው? ምን ያስባሉ?
ወላሂ ምንም ነገር የለም ነው የሚሉት። ምንም ነገር የለም አይዞሽ። ደግሞ ያው አረብ ቤት አይገቡም፣ እረፍት ቤት ነው እንጂ ያው ጃዛ ቤት ማለት ነው። እዛ ነው እንጂ አረብ ቤት አይገቡም። እና ያው ለተወሰነ ጊዜ ነው ሳራ ይረጋጋል ነገሩ ምናምን ነገር ይያሉ ነው ተስፋ የሚሰጡኝ የምንሰራባቸው ሰዎች ማለት ነው።
ምን ይመጣል ያሳስረ ያለሽ?
እንግዲህ ያው ስራት አለ ነው የሚባለው። ስራት አለው ነው የሚባለው።
የገንዘብ ቁጣትም አለው
ይባላል። ቁጣት የገንዘብ ቁጣትም አለው ይባላል። የገንዘብ ቁጣቱን እንኳን ኬት ነው እንትቼ መከፍለው ያው ስራቱን ያስሩኛል።
በቀሩት ቀናት የጉዞ ሰነድ ለመውሰድ ከሚሰሩበት ከተራማ ጣይፍ ከተባለ የሳውዲ አረቢያ ቦታ ወደ ከተማ በጉዞ ላይ ሳሉ ድንገት ሳይስቡት መንገድ ላይ ተይዘው የታሰሩ ኢትዮጵያውያን ከታሰሩበት ሽመንስ እስር ቤት አግኝተና እናግረን ነበር። የኢትዮጵያ ኤምባሲ ቶሎ ይድረስልንና ቀናቶች ሳይጠናቀቁ ሀገራችንን ንግባ በማለት ጥሪያቸውን ደጋግመው አሰምተዋል።
እኔ መኖሪያ ፍቃድ የለኝም፣ ህገወጥ ነኝ።
ሳውዲ አረቢያ መንግስት እንግዲህ 90 ቀናት ጊዜ ገደብ ሰጥቷል።
አሁን የምገኘው እስር ቤት ነው።
በምን ምክንያት?
ያው ህገወጥ ያልሆነ ያው አንዳንድ ቦታ ላይ ስለሚይዙ እኔን እንግዲህ ከሶስት ቀን በኋላ ጅዳ አካባቢ የተወሰኑ ጓደኞችም በዛ አሉትንም ለጣጥሞ አሁን እስር ቤት ምናምን እንገኛለን። ብዙ አለ ያው እዛ አሳሪዎች። ግን እዚህ ጋር የኢትዮጵያ ኤምባሲ አልመጣም፣ የሆነ መፍትሄም እንፈልጋለን።
በምን ምክንያት ነው የታሰርከው?
እኔ ምን ወራ የመብረሪያ ወረቀት ያላወጣ ይያዛ ገጠር ነበር ነው ወደ ከተማ እንደገባን ወዲያውኑ ለመያዛ በቃን። ግን አሁን ምን ፈልገው ባጭር ጊዜ ውስጥ ለመብረር ስለሆነ የኢትዮጵያ ኤምባሲ እዚህ ላይ ወረቀት ሳይወጣ በበረሃ በዛ የታዘዋሉ። እነሱ ላይ ደግሞ ትኩረት አላደረገም እና ይሄን ደግሞ በአጋጣሚ ነው ቢሰማ ወደኛ ትንሽ ዘወር ቢልን አሪፍ ነው። የምንገኘው ያው በአሁኑ ሰዓትም ጾም ሰዓት ነው እና ያው ቁጥጥርም የለም ከኛ ጋር።
ስንት ናችሁ
የታሰርነው? ቢያንስ ወደ 80 ይጠጋል።
80 ኢትዮጵያዊ?
አዎ።
አንድ ላይ ናችሁ?
ወደ 3 4 ክፍል ተከፋፍለናል።
አሁን አጠገባሃሉ?
የታሰሩኝ አጠገቦች አሉ እዚህ ጋር።
ሄሎ
ሄሎ፣ እንደምን አላችሁ?
ማለት ሰላም ናችኋል?
ደህና ነን። ከየት ስትመጡ ነው የተያዛችሁት?
ከየት አካባቢ?
መቼ ነው የተያዛችሁት?
4 ቀናችን ነው።
አንድ ላይ ነው የተያዛችሁት 80ችሁም?
አዎ፣ በጣም ብዙ ነን እንደዛ ነው የተያዝነው።
በሳውዲ አረቢያ ያለ መኖሪያ ፈቃድ ለአመታት በስራ ላይ የምትገኝ ኢትዮጵያዊት በመጨረሻዎቹ ቀናት ምን እያሰብሽ ነው ብለን ጠይቀናት ነበር።
ሀሳቤ ያው ስራ ላይ ነው እንጂ የመውጣቱ ምናምን ነገር ብዙም አልተቀበልኩትም፣ ምክንያቱም እዚህ መስራት ስለምፈልግ።
ሪያድ ከሚገኘው የምዝገባ ጣቢያ በርካቶች በፍጥነት የሚያስፈልጋቸውን የጉዞ ሰነድ ቢጨርሱም በአውሮፕላን ትኬት እጥረት ምክንያት ሳውዲ አረቢያን ለቀው ለመውጣት ግን አልቻሉም።
ፍላይቶችም ጨምረዋል መጀመሪያ ከነበሩት። ሆኖም ግን አሁንም የትኬት እጥረት ያገኘን ያለው አሁንም ዛሬም ራሱ ትናንትም ዛሬም በጣም ተቸገርን አለት ነው።
ትኬት እጥረት አለ አሁንም?
አሁንም አለ። ተጨማሪ ወደ 17 ፍላይቶች ጨምረውልን ነበረ በሳምንት። አሁንም በዛ ሆኖ ግን አሁንም አልቻልንም።
ወቅታዊ ችግሮችን በተመለከተ ወደ ኢትዮጵያ ኤምባሲ ደጋግመን ደውለን ነበር፣ ለዛሬ አላገኘናቸውም። ለነገ አግኝተን ለማናገር እንሞክራለን።
አመሰግናለሁ መስታወት ለዘገባው። ተከታዩ ስፖርት ነው። አዘጋጅና አቅራቢ ሰሎሞን ክፍሌ።
በእግር ኳስ የኮንፌዴሬሽን ዋንጫ ውድድር ባሳለፍነው ቅዳሜ በሩሲያ አስተናጋጅነት ተጀምሯል። በዚህ ውድድር የስድስቱ አህጉራት ሻምፒዮኖች አስተናጋጁና የወቅቱ የዓለም ዋንጫ አሸናፊ በጠቅላላው 8 አገሮች ይሳተፋሉ። በስቶክሆልም ዳያመንድ ሊግ ውድድር ካናዳዊው አንድሬ ደግራስ በመቶ ሜትር፣ ኬንያዊው ቲሞቲ ቼሪዮት በ1500 ፈጣን ጊዜ አስመዝግበዋል። ሌሎች ዜናዎችም አሉን፣ አብራችሁን ቆዩ። የእግር ኳሱን ዜና ላስቀድም። የኮንፌዴሬሽን ዋንጫ ውድድር ባለፈው ቅዳሜ በአስተናጋጇ ሩሲያና በኒውዚላንድ መካከል በተካሄደ ግጥሚያ ተጀምሯል። የፊፋው ፕሬዝደንት ጂያኒ ኢንፋንቲኖ እና የሀገሪቱ መሪ ቭላዲሚር ፑቲን ሴንት ፒተርስበርግ ስታዲየም በመክፈቻው ሥነ ሥርዓት ላይ የተገኙ ሲሆን የፊፋው ፕሬዝደንት ውድድሮቹን አስጀምረዋል።
Dear friends, Dobro Bajalovas, welcome. Welcome to the FIFA Confederations Cup here in Russia.
ዝነኛው የብራዚል እግር ኳስ ተጫዋች ፔሌም በእንግድነት ተገኝቷል። ሩሲያ በመጀመሪያው ግማሽ 45 ደቂቃ ጨዋታ መሪነቱን ያገኘችው የኒውዚላንዱ ተከላካይ ማይክል ቦክሳል በስህተት በራሱ ላይ ጎል ካገባ በኋላ ነው። ከረፍት ከተመለሱ በኋላ ፌዶር ሲሞሎቭ ሁለተኛውን ከቅርብ ርቀት ተኩሶ አገባና በዚሁ 2-0 ውጤት አብቅቷል። ሩሲያ በመትገኝበት በኤምድብ ያሉት ፖርቹጋልና ሜክሲኮ ትላንት ተጋጥመው እኩል 2-2 ተለያይተዋል። የቢምድቦቹ ካሜሩንና ቺሌም ተጫውተዋል። ትላንት ቺሌ 2-0 አሸንፏል። የወቅቱ ሻምፒዮና ጀርመንና አውስትራሊያ አሁን ከመሸ ተጋጥመው በጀርመን 3-2 አሸናፊነት አብቅቷል። የሁለቱ ከፍተኛ ነጥብ ያስመዘገቡ ለግማሽ ፍጻሜ ያልፋሉ። በኤምድብ ውስጥ ሩሲያን ማለት ማስተናጋጇን ጨምሮ የአውሮፓው ሻምፒዮን ፖርቱጋል፣ የማዕከላዊና ሰሜን አሜሪካው ሻምፒዮን ሜክሲኮ እና የኦሺኒያው ሻምፒዮን ኒውዚላንድ ይገኙበታል። በቢ ምድብ የአፍሪካው ሻምፒዮን ካሜሩን፣ የደቡብ አሜሪካው ሻምፒዮን ቺሌ፣ የእስያው ሻምፒዮን አውስትራሊያ እና የዓለም ሻምፒዮኑ ጀርመን ተደልድለዋል። ውድድሮቹ በአራት የሩሲያ ከተሞች ይካሄዳሉ። እነርሱም ሶቺ፣ ካዛን፣ ሞስኮ እና ሴንት ፒተርስበርግ ናቸው። የፍጻሜ ውድድር ሰኔ 25/2009 ዓ.ም. ይካሄዳል። እየተከታተልን እንዘግባለን። ለተጨማሪ እግር ኳስ ስፖርት ዜና በተለይ የሀገር ውስጡን በተመለከተ የአዲስ አበባው ተባባሪ አዘጋጅ ገዛኸኝ ጽዮን መስቀል መስመር ላይ እየጠበቀ ነው። መቀጠል ትችላለህ ገዛኸኝ።
አመሰግናለሁ ሰለሞን። በአምስት ግጥሚያዎች 7 ጎል የተመዘገበበት የኢትዮጵያ ፕሪምየር ሊግ 29ኛ ሳምንት ጨዋታዎች ባሳለፈው ሳምንት አጋማሽ በአዲስ አበባና በክልል ከተሞች ተከናውነዋል። በአዲስ አበባ ስቴዲየም የኢትዮጵያ ንግድ ባንክ ኢትዮጵያ ቡናን 2-0 ባሸነፈበት ጨዋታ ሁለቱንም ጎል ባንክ ያስቆጠረው ቢኒያም አሰፋ ነው። የስቴዲየሙ አድማቂ የሆነው የኢትዮጵያ ቡና ደጋፊ ቡድኑ የደረሰበትን ተደጋጋሚ ሽንፈት ተከትሎ ደጋፊው በተጫዋቾቹና በአመራሮቹ ላይ ከረፍ ያለ የተቃውሞ ድምፅ አሰምቷል። ጅማ ቡና ሐዋሳ ከተማን፣ ኢትዮጵያ ኤሌክትሪክ ወልዲያ ከተማን በተመሳሳይ 2-0 ሲያሸንፉ ወላይታ ዲቻ 40 ምንጭ ከተማን 1-0 ረቷል። ሌሎች ጨዋታዎችም ተካሂደዋል። የ2009 ዓ.ም. የኢትዮጵያ ፕሪምየር ሊግ ሻምፒዮን መሆኑን ቀድሞ ያረጋገጠው ቅዱስ ጊዮርጊስም በ62 ነጥብ አንደኛ ሲሆን ደደቢትና ሲዳማ ቡና በእኩል 48 ነጥብ በጎል ተበላልጦ ሁለተኛና ሶስተኛ ናቸው።
ሜቴም ከ10 ሴኮንድ በታች አስመዝግቦ በ9:84 ሁለተኛ፣ የጃማይካው ራያን ሺልድስ በ9:89 ሶስተኛ ሆነዋል። ቀደም ሲል በተካሄደው የ1500 ሜትር ውድድር አሸናፊው ደግሞ ኬንያዊው ቲሞቲ ቼሪዮት ሆኗል። 3:30.77 ሴኮንድ የወቅቱ የዓለም ፈጣን ጊዜ ተብሎለታል። የ21 ዓመቱ ቼሪዮት በ2015ቱ የዓለም አትሌቲክስ ሻምፒዮን በ7ኝነት ማጠናቀቁ ይታወሳል። በትላንቱ 1500 ቼሪዮትን ተከትሎ በ2ኝነት ያጠናቀቀው የባህሬኑ አልሳድቅ ሚኩ ነው። አማን ወቴ ከኢትዮጵያ ሶስተኛ ወጥቷል። በሴቶቹ 200 ሜትር ፈጣን ሩጫ ውድድር የአይቮሪ ኮስቷ አትሌት ሙሪየል አሆሬ በ22.68 ሴኮንድ ቀድማ ገብታለች። ክሪስታል ኢማኑኤል ከካናዳ ሁለተኛ፣ ሬቤካ ሐስ ከጀርመን ሶስተኛ። በወንዶቹ 3000 ሜትር የሞሮኮው ሱፊያን ኤል ባካሊ 8:15.01 ሴኮንድ አስመዝግቦ በአንደኝነት ጨርሷል። የማነ ኃይለ ሥላሴ ከኤርትራ ሁለተኛ፣ ኒኮላስ ኪፕታኑይ ቤት ከኬንያ ሦስተኛ። በሌላ የሩጫ ዜና ነዋሪነቱ ኖርዌይ የሆነው ኢትዮጵያዊው ፍሬው ዘነበ ብርቅነህ ለመጀመሪያ ጊዜ በማራቶን ሮጦ ድል ተቀዳጅቷል። ለስምንት ዓመታት በስትራቫንገር የኖረው የ32 ዓመቱ ፍሬው የሚሮጠው ለሳንድነስ አትሌቲክስ ክለብ ሲሆን ትላንት 42 ኪሎ ሜትር ያጠናቀቀው በ2:26.30 ሴኮንድ ነው። $15,000 ሽልማት ተቀብሏል። ፍሬው ባለፈው ኦስሎ ማራቶን ከሮጠው ሰዓት የተሻለ በማስመዝገቡም መደሰቱን ገልጿል። 38 ኪሎ ሜትር ቀድሜ ብቻዬን በመሮጤ ተደስቻለሁ ያለው ዕቁባ ሚካኤል ፍስሐ ጽዮን ደግሞ ከኤርትራ ሁለተኛ ሆኗል። ወደፊት የአጨራረሴን ዘዴ አሻሽዬ ለመቅረብም ተስፋ አድርጋለሁ ብሏል። በመጨረሻም በአትሌት ዘርሰናይ ታደሰ የተዘጋጀው የ10,000ና ብዙ ሺዎችን ያሳተፈ የጎዳና ላይ ሩጫ ውድድር ትላንት በአስመራ ከተማ መካሄዱን የኤርትራው ዘጋቢያችን ብርሃነ በርህ ገልጿል። ነገ የሚከበረውን የኤርትራ የሰማዕታት ቀን ምክንያት በማድረግ የተዘጋጀ መሆኑንም ጠቁሟል። በ10,000 ሩጫ ውድድር ከ120 በላይ አትሌቶች ተሳትፈዋል። የወንዶቹን ብርሃነ ተስፋይ፣ የሴቶቹን ኮከብ ተስፋ ጋብር አሸንፈዋል። በዚሁ እናብቃ። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩ።
አፍሪካ ነክ ርዕሶች ይቀጥላሉ።
የበረሃ አንበጣ አመቺ ሁኔታ ሲፈጠርለት ሰብልና ሳርን እየወረረ ሊያጠፋ ይችላል። ሁኔታዎች ሲባባሱ ደግሞ አንበጣው ወደ መንጋነት ያድግና በሚሊዮኖች የሚቆጠሩ ሰዎችን ለረሃብ ሊዳርግ ይችላል። ይህንን መሰረት በማድረግ የአንበጣ መንጋ ሊከሰት የሚችልበትን ዘዴ ሊያስጠነቅቅ የሚችል የሳተላይት መሳሪያ አገልግሎት እየተሰራ መሆኑ ተዘግቧል። አዳነች ፍሳዬ ለአፍሪካ ነክ ርዕሶች ይዘዋለች።
የአውሮፓ የጠፈር አገልግሎት እንዲሁም የተባበሩት መንግስታት የምግብና የእርሻ ድርጅት የመሬት አፈርንና የአዝርዕት እርጥበትን ለመለካት ሳተላይት ይጠቀማሉ። የምድረ በዳ አንበጦች ወረራ የሚያካሂዱት ድርቅ ሰፍኖ ከቆየ በኋላ ዝናብ ዘንቦ አዝርዕት በሚበቅሉበት ወቅት ነው። የዓለም የምግብና የእርሻ ድርጅት ባለስልጣን ኬት ክረስመን የአንበጣ ወረራ እንደሚኖር ማስጠንቀቂያ ሲሰማ ሳተላይት ትልቅ ሚና ሊጫወት እንደሚችል ገልጸዋል።
At the moment, we can provide early warning of outbreaks, perhaps one month.
አሁን ምናልባትም አንድ ወር ያህል ቀድመን የአንበጣ ወረራ ሊከሰት የሚችልበትን ወቅት ለማስጠንቀቅ እንችላለን። ሌላ ጊዜ ግን ከሁለት ሳምንታት በፊት ነበር ለማስጠንቀቅ የሚቻለው። አዲሱ መሳሪያ የማስጠንቀቂያውን ጊዜ በጥፍ ለማራዘም አስችሎናል።
አንጋፋው የአንበጣ ትንበያ ባለስልጣን አስቀድሞ ለመተንበይ ሲቻል ሀገሮች የአንበጣ መንጋን ለመከላከል ዝግጅት ለማድረግ የሚያስችላቸውን ጊዜ ለማግኘት ይረዳቸዋል ይላሉ ክረስማን።
That means to mobilize the necessary teams in the field to intensify survey efforts to identify.
ይህም ማለት በመስኩ ላይ አስፈላጊ ቡድኖችን አሰባስቦ አንበጦች ሊገቡባቸው የሚችሉባቸውን ቦታዎች ለይቶ ለማወቅ የሚደረገውን ጥረት ለማቀላጠፍ ያስችላል። አስፈላጊውን የመከላከያ እንቅስቃሴ ለማድረግም በቂ ጊዜ እንዲያገኙ ይረዳል።
ሳተላይቱ የአካባቢው አይነትና የአካባቢው ያልሆኑ የአንበጦች መንጋን ለመለየት እንደሚያስችል ክረስማን ተቆመዋል። ከ12 እስከ 14 አመታት በፊት የአንበጦች መንጋ የምዕራብ አፍሪካ ሰብልን አውድሟል። ከመላ የሀገሪቱ ጥራጥሬና የግጦሽ መሬት 90% አጥፍቷል። ይህም 8 ሚሊዮን የሚሆኑ ሰዎችን ህይወት አደጋ ላይ ጥሏል። የአንበጣ ወረርሽኝን ለመከላከል 600 ሚሊዮን ዶላር የፈጀ 13 ሚሊዮን ሊትር የሚሆን ጸረ ተባይ መድኃኒት እንደተረጨ የምግብና የእርሻ ድርጅት ፋኦ ገልጿል። ፋኦ እንደሚለው በአንድ አጽፋ ኪሎ ሜትር የሚሆን ቦታ ላይ የተሰባሰበ ያንበጣ ብዛት 40 ሚሊዮን ይሆናል። በአንድ ቀን 35000 የሚሆን ህዝብ የሚመገበውን ያህል ምግብ ይፈጃል። አንበጦች ተሰባስበው ወደ መንጋነት ደረጃ የሚደርሱት እንዴት እንደሆነ ክረስማን ያብራራሉ።
A locust plague doesn't develop overnight. It starts initially from very small localized outbreaks.
የአንበጣ መንጋ ባጭር ጊዜ የሚሰባሰብ አይደለም። መጀመሪያ ላይ በአንድ አገር፣ በአንድ አነስተኛ ቦታ፣ በአንድ አካባቢ ይጀምራል። ይህም ክስተት በጊዜ ተደርሶበት ካልተቆጣጠሩት ግን ጥሩ ዝናምና አመቺ ሁኔታ ካለ አንበጦች በብዛት ሊሰባሰቡ ይችላሉ። በብዛት ተራብተውም ክልሎችንና አገሮችን ያዳርሳሉ። ያንን መባዛል ለመቆጣጠር ካልተቻለና አመቺ ሁኔታ ከተፈጠረላቸው ደግሞ ወደ መንጋነት አድገው መላ አጉርን አዳርሰው ጉዳትም ሊያደርሱ ይችላሉ።
የምግብና የእርሻ ድርጅት ፋውንዲየም የአውሮፓ የጠፈር አገልግሎት ያቀረቧቸው ምስሎች የአፈር እርጥበትንና የውቅያኖስ ደለል ተልኮን ለማጥናት ከተመደቡት አይነት ሳተላይት እንደሚመጡ ክረስማን ገልጸዋል።
The satellite images will show those areas where the soil is sufficiently moist enough to allow
የሳተላይት ምስሎቹ የምድረ በዳ አንበጦች ሊራቡ የሚችሉበት አይነት የአፈር እርጥበት ያላቸው አካባቢዎችን ያሳያሉ። አንበጦች በብዛት ሊራቡ የሚችሉበት ጊዜ እንግዲህ ያኔ ነው። አንበጦች ሲበራከቱ ደግሞ ቡድኖች እየመሰረቱ ወደ መንጋነት ያድጉና ውድመትን ወደ ማስከተልም ያመራሉ።
የበጋው የመራባት ጊዜ የሚጀምረው ወደ ሴኒየር መገባደጃና ሐምሌ መግቢያ ገደማ መሆኑን በዋናነት የሚራባው ደግሞ በሳህል ክልል፣ በሱዳን፣ በህንድና ፓኪስታን ድንበር አካባቢ መሆኑን የዓለም የምግብ ድርጅት ባለስልጣን ኬት ክረስማን ተቆመዋል። ክረስማን እንደሚሉት የምድረ በዳ አንበጦች የአየር ለውጦችን የመላመድ ብቃት አላቸው። የአየር ሙቀት ሲጨምር አንበጦቹ ፈጥነው ለማደግ ያመቻቸዋል። የአየር ለውጥ ትንበያም በምድረ በዳ አካባቢ ከባድ ዝናብ እንደሚኖር ሲገልጽ ለአንበጦች መራባት እንደሚያመች ይታወቃል። ግልጽ ያለው ነገር
ክብራትና ክብራን አድማጮች ዝግጅታችን ተጠናቀቀ። አብራችሁን ስለቆያችሁ እናመሰግናለን።
ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም
ደናደሩ።